ለወትሮው ሚያዝያና ግንቦት ወሮች በአማራ ክልል ምስራቅ ጎጃም ዞን ለሚኖሩ አርሶ አደሮች የዘር ወቅት ነበር። ዘንድሮ ግን ዝናብ ወቅቱ ባለመጣሉ በአካባቢው በብዛት የሚመረተው በቆሎና ጤፍ የተዘራው በሰኔ መጨረሻ ነበር። ያም ሆኖ ግን እህል በሚሰበሰብበት ህዳር ወር በድንገት የጣለው በረዶ የቀላቀለ ዝናብ በ2116 ሄክታር ላይ የተዘራ በቆሎ፣ ስንዴ፣ ጤፍ፣ ጓያ፣ ሽምብራና ሌሎች የጥራጥሬ እህሎችን ሙሉ በሙሉ አውድሟል። ከ93000 ኩንታል በላይ የሚጠጋ ምርትም ጠፍቷል። አቶ ሸጋው ነብሮ በቢቡኝ ወረዳ ሽማቦ ቀበሌ ውስጥ ምርታቸው ከወደመባቸው አርሶ አደሮች አንዱ ናቸው።
ዝናቡ ወግልም ሲል ማሽላው እንደተጨናነቀ ዴፉን ምኑም እንዳለ፣ አሁን ግን አጨዳ ላይ ነበርን። አጨዳ ሊጀመር ሲል ዴፉን እንደገና ዝናብ መጣ። ጎርፍ እንትን በረድ የቀላቀለ ዝናብ ህዳር 3 ቀን ምሽት 4 ሰዓት አካባቢ ማለት ነው። በጣም በኃይለኛው 2:20 አካባቢ ድረስ በረድ ያላቋረጠ ዝናብ ታለ። አሁን አርሶ አደሩ ተምርት የተለያየበት ወቅት ነው ማለት ይቻላል፣ በዘንድሮ ዓመት ማለት ነው። እንደኛ ቀበሌ ያው ወደ 4 ጥማድ ጤፍ የጤፍ አዝመራ፣ 3 ጥማድ ተኩል የሚሆን በቆሎ አዝመራ፣ ሽምብራ 2 ጥማድ፣ ስንዴ 1 ጥማድ፣ ጓያ 2 ጥማድ እንዲህ እያለ በቃ እንደው እኔ ወጣት ስለሆንኩ የጎጆዎቹ እንጂ ሌላ እንደውም በርካታ የተጎዳለ የጓሮ አትክልት ነበር። ማንጎ፣ ጌሾ ምንም የሚተካ አይደለም በዚህ ዓመት ማለት ነው።
በደቡብ ክልል አለልዩ ወረዳ ነዋሪ የሆኑት አርሶ አደር አዳም አዲሱም እንዲሁ ለሶስት ተከታታይ ወቅቶች ዝናብ ባለመዝነቡ በአካባቢው በስፋት ይመረቱ የነበሩ እንደ በቆሎ፣ ጤፍና ማሽላ የመሳሰሉ ምርቶች ምርት እንዳልሰጡ ይናገራሉ።
አለ እንደ ቆላና ወይን ደጋር ነው አየር ንብረቱ። አርሶ አደር እህል ዘርቷል፣ ጤፍ ዘርቷል። ያው የተዘራ ሁሉም በቃ በዝናብ እጥረት ያው እንደተቃጠለ ነው። ሰው እንዲሁም እስከ መውደቃው ህዝቡ በጣም ከፍተኛ ድርቅ ላይ ነው አለው። እርዳታ በመንግስት በኩል እርዳታ የመጣ ነው።
በዚሁ በደቡብ ክልል አማሮ አካባቢ በግጭት ምክንያት ከመኖሪያቸው ተፈናቅለው ላለፉት 7 ዓመታት በቀርሳ ቀበሌ በስደት የሚኖሩት አርሶ አደር ጴጥሮስ ቤንጆም የተለያዩ ሰዎችን ማሳ በማረስ ቢያንስ ቤተሰቦቻቸውን ለመደገፍ ቢሞክሩም በዝናብ እጥረት እርሳቸውም ሆነ የአካባቢው ማህበረሰብ ምርት ማግኘት እንዳልቻለ በምሬት ያስረዳሉ።
እና ምርት ነበር የበቆሎ እና ኢንሴት የሚባል ነገር አለ። ማንጎ የተባለ አፍካቶ፣ ብዙ ሽንኩርት፣ ቲማቲም፣ ምንም ነጭ ሽንኩርት ሁሉ አይነት የማያገኛ አካባቢ አካባቡ በጣም ሁሉ እህል አይነት ይፈልግ ነበረ። የምትል አይነት አልነበረም፣ ሁሉም ወስድ ነበረ። እና ያው የአካባቢ አየር ሁኔታ በጣም እንደ ፍላጎታችንም አይደለም። በጣም ጦርነት አለ፣ በጣም ድርቅም አለ። ዝናብ ቆሟል። ዝናብ እንኳን እህልም አልበሰለም። ተዘርቶ ነበረና ሳይበስል ነው ገና። ጤፍ ሳይበስል፣ በቆሎ ሳይበስል፣ አረንጓዴ ሳይበስል ነው ገና። በማዕከሉ አሳያፈም ነው ዝናቡ ቆመ። ከዚህ የተነሳ በድርቅ ምክንያት ሁሉ እህሉም ጠፍተዋል።
እነዚህ አርሶ አደሮች የአየር ንብረት ለውጥ ባስከተለው የዝናብ እጥረት፣ ከፍተኛ የሙቀት መጨመር ወይም ወቅቱን ያልጠበቀ ዝናብና ጎርፍ ምክንያት ለከፍተኛ ችግር የተጋለጡ ናቸው። ለአምስት ተከታታይ ወቅቶች ዝናብ በወቅቱ ባለመዝነቡ የኢትዮጵያን ደቡብና ደቡብ ምስራቅ አካባቢዎችን ጨምሮ በአፍሪካ ቀንድ የተከሰተው ለ40 ዓመታት ያልታየ ከፍተኛ ድርቅ ሚሊዮኖችን የእርዳታ እጅ ጠባቂ አድርጓቸዋል። በምዕራብ አፍሪካም እንዲሁ ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍ በሚሊዮን የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏል። ላለፉት 2 ሳምንታት በግብጽ ሻርማል ሼክ ሲካሄድ የቆየው 27ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደውም በርካታ አፍሪካውያን የአየር ንብረት ቀውሶች ባስከተሏቸው የተፈጥሮ አደጋዎች ምክንያት ስቃይ ውስጥ ባሉበት ወቅት ነው። ጉባኤውን ከዚህ ቀደም ከነበሩት 26 ተመሳሳይ ጉባኤዎች ለየት የሚያደርገው ግን የአፍሪካ ሀገራትን ተጠቃሚ ሊያደርግ የሚችል የተባለ አዲስ የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭን የሚያበረታታ ፕሮጀክት እንዲቋቋም መደረጉ ነው። ይህ ካርበን ክሬዲት ጽንሰ ሐሳቡ ምንድን ነው? የስነ ህዝብ ጤናና አካባቢ ጥበቃ ኮንሰርቲየም የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑት አቶ አበባየው ካሳይ ያብራራሉ።
ምንድነው እሱ? ያደጉ አገራት ኢሚሽናቸውን ዳይሬክትሊ መቀነስ ካልቻሉ እንደ አማራጭ በታዳጊ አገራት ውስጥ የተለያየ ካርቦን ሴኩስትሬሽን ወይም ካርቦን ዳይኦክሳይድን ሪሙቭ እናደርግባቸዋለን። መንግስት በመጠቀም ለታዳጊ ሀገራት ላይ ኢንቨስት በማድረግ ወይም ካርቦን ክሬዲት በመግዛት ኢሚሽናቸውን ኒውትራላይዝ እንዲያደርጉ ያው መጀመሪያ ኪዮቶ ፕሮቶኮል ላይ አቅጣጫ ተቀምጧል።
አቶ አበባዬ ካርቦን ዳይኦክሳይድን ጨምሮ ሌሎች በርካታ በካይ የተፈጥሮ ጋዞችን በከፍተኛ ሁኔታ ወደ ከባቢ አየር የሚለቁት ያደጉ ሀገራት የሚገዙት ካርቦን ክሬዲት ኢትዮጵያን ጨምሮ በአፍሪካ ሊደረጉ የሚገባቸውን የአካባቢ ጥበቃ ስራዎች ለማገዝ ይረዳል ይላሉ።
ካርቦን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው ካርቦን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችን ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለና ጥሩ ፖቴንሻል የሆነው አንደኛው ደን ጥበቃና ከመሬት አስተዳደር ጋር በተያያዘ ለምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽንና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሼቲቭ አለ። ሌላው ብዝሃ ሕይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚህ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው። ይህን ትልቅ ፖቴንሻል ነው ከኢሚሽን ሪሙቫል ወይም ሴኩስትሬሽን ጋር በተያያዘ። ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል፣ ዳይሬክት ኤር ካፕቸር የሚባል አለ። በቴክኖሎጂ በመታገዝ ካርቦን ዳይኦክሳይድን ከአትሞስፈር ውስጥ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርቦን ዳይኦክሳይድ ልቀት እንዳይኖር ማድረግ እና መቀነስ። ይሄኛውም ደግሞ ከምን ጋር እያያዛል? ሪኒውብል ኢነርጂ እና ኢንፍራስትራክቸር ቀጥታ ካርቦን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ፣ ለምሳሌ እንደ ሃይድሮኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ በኢነርጂ ኤፊሸንሲ ወይም ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ የግሪንሃውስ ጋስ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርበን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው።
የአየር ንብረት ተጽዕኖ ቀጥተኛ ክንዱን የሚያሳርፍባቸው አርሶ አደሮችና አርብቶ አደሮች የዓለም መንግስታት በየዓመቱ ስለሚሰበሰቡበት ጉባኤም ሆነ የካርቦን ክሬዲት ሐሳብ የሚያቆስ ነገር የለም።
እንግዲህ እኛ ወረዳው ገና ተቋቁሞ ስለሆነ ምን ብዙ እስከዚህ ቴሌቪዥን መለም መብራት ችግርም አለ። አንተ መጠላፍ ተፈል ለዚህ ብዙ መረጃዎች አናውቅም።
ልክ እንደ አቶ አዳም አቶ ሸጋውም የግብርና ባለሙያዎች ከሰጧቸው መረጃ ውጪ ስለ አየር ንብረት ለውጥ ጉባኤም ሆነ ካርቦን ክሬዲት የማቀው ነገር የለኝም ይላሉ።
ያንን ብዙ ግን አይደለም። ያው በግብርናዎች እንዲህ አየር ንብረት እንዳይዛባድ እናት መንጥሩ ምን ሲባል ያው እንረዳ ነበር ማለት ነው። እንዲህ መልሶ እንዲተካ ቦታው ማለት ነው እያደረግን ያለንበት አጋጣሚ ነበር። ያው እንግዲህ ዙሮ ያም ለውጤት ሳይደርስ በሰልፍ ላይ ቀረ ማለት ይቻላል ማለት ነው።
ኬንያ፣ ማላዊ፣ ጋቦን፣ ናይጄሪያ እና ቶጎ የካርቦን ገበያውን በፍጥነት ለመቀላቀል ቃል ከገቡ የአፍሪካ ሀገራት መካከል ጥቂቶቹ ናቸው። መንግስቶቻቸው እየተቀበሉት ያለውን የካርቦን ልቀት ድርሻ ሽያጭ ያልተረዱት የችግሩ ገፈት ቀማሽ አርሶ አደሮች እና አርብቶ አደሮች ታዲያ የዚህ ሽያጭ ተጠቃሚ የሚሆኑት በምን መልኩ ነው የሚለውን አቶ አበባየው በምሳሌ ያስረዳሉ።
ከዚህ በፊት በኢትዮጵያ ደረጃ ወይም እንደ አፍሪካ ደረጃ የመጀመሪያ የሚባለው የካርቦን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ኩምቦ ካርቦን ፕሮጀክት የሚባል አለ እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያገግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርቦን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ፣ ሌላው ደግሞ በኢሚሽን አቮይዳንስ ጋር በተያያዘ ትልቅ ፖቴንሻል አለው እና ዓለም አቀፍ ካምፓኒዎች እና በተለይ የሚያድጉ አገራት ለሚለቁት ካርቦን ዳይኦክሳይድ ለዛ ኦፍሴት የሚሆን በታዳጊ ሀገራት የተለያዩ ኢንቨስትመንቶችን ያደርጋሉ።
አንዳንድ የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመክታት አያስችልም በማለት ይቃወሙታል። ከነዚህ አንዷ Earth Life Africa በተሰኘ የደቡብ አፍሪካ ተቋም ውስጥ ዳይሬክተር የሆነችው ማኮማ ላካላካላ አንዷ ናት።
Concern is much more that the carbon markets are used so that
carbon credit አሳሳቢው ነገር ካርቦን ዳይኦክሳይድን በብዛት ወደ ከባቢ አየር በመልቀቅ የሚበክሉትና ዛሬ ላለንበት የአየር ንብረት መዛባት ተጠያቂ የሆኑ ታካላት መበከላቸውን እንዲቀጥሉ የሚያደርግ መሆኑ ነው። የአየር ንብረት ለውጥን ለመክታት ይሄ ትክክለኛው መንገድ አይመስለኝም። ምክንያቱም ምንም የሚጠቅመን ነገር የለም። ይሄ ሌሎች ሀገሮች የሚለቁትን በካይ ጋዞች ወደ ራሳችን እንደመውሰድ ማለት ነው። ይሄ ደግሞ ምንም አይጠቅመንም። ይህን ስጋት በተወሰነ መልኩ አቶ አበባየው ይጋሩታል። በተለይ እንደ አውሮፓና አቆጣጠር በ2050 የካርበን ዳይኦክሳይድና ሌሎች በካይ ጋዞችን ልቀት ለማስወገድ የተቀመጠውን ግብ ለመምታት እንቅፋት እንደሚሆን ቢያምኑም ለጊዜው ያለውን አማራጭ መጠቀም ግን የተሻለ ነው ይላሉ።
ያደጉ ሀገራት ወይም ብዙ የካርበን ዳይኦክሳይድ ልቀት ወይም ግሪንሃውስ ጋዝ ኢሚሽን ያላቸው ሀገራት የካርበን ልቀታቸውን ይቀንሱ ወይም ሪሙቭ ያደርጉ በራሳቸው መልካም ነበር የመጀመሪያው አማራጭ። ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋዞችም ቢኖሩ ማህበረሰቡ መጠቀም አለበት ነው። የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛው ለምሳሌ በኢኮሲስተም ሪሃብሊቴሽን ወይም ስነ ምህዳር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለስ ጋር ተያያዘ ምርትና ምርታማነት ይጨምራል። ሌላው ደግሞ ብዝሃ ህይወት እየጠፉ ያሉ ብዝሃ ህይወቶች ይመለሳሉ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለ። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኩሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን? በፉድ ሴኩሪቲ ሀገራችንም ችግር ውስጥ ስላለን ከፉድ ሴኩሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል።
በአየር ንብረት ጉባኤው ላይ የተሰበሰቡ የዓለም መሪዎች በየአመቱ 300 ሚሊዮን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ እቅድ ይዘዋል። ይህም በአህጉሩ ከ30 ሚሊዮን በላይ የሥራ ዕድል እንደሚፈጥር ተመልክቷል። ነገር ግን አቶ ጴጥሮስና አቶ አዳሙን ጨምሮ በተከታታይ ወቅቶች ዝናብ ባለመዝነቡ በድርቅ ለተጠቁ ወይም እንደ አቶ ሸጋው ባልተጠበቀ ዝናብ የሰብል ምርታቸውን በጎርፍ በማጣታቸው የሰው እጅ ጠባቂ ለሆኑ በሚሊየን የሚቆጠሩ የአፍሪካ አርሶ አደሮችና አርብቶ አደሮች ምን ያክል ለውጥ ያመጣ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።